ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 17 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥቅምት 17 ቀን 1059 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ ዜና፣ ከዚያም የአገዛዙንና የወያኔን የደቡብ አፍሪካ ድርድር አስመልክቶ የቀረበውን የዕለቱን ሐተታ እናስከትላለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓ ልሳን ዴሞክራሲያ በጥር ወር 2013 ዓመተ ምህረት እትሙ ለወጣቱ አስተላልፎት የነበረውን መልእክት አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
አገዛዙ ከ12000 በላይ ተማሪዎችን የመብት ጥያቄ ውድቅ አደረገ። 12000 በላይ ተማሪዎች ሳይፈተኑ የቀሩት አገዛዙ በፈጠረው ከእነሱ አቅም በላይ በሆነ ችግር ምክንያት መሆኑ ተገልጿል። ፈተናው ተለቋል የሚል በርካታ የሐሰት መረጃ በመለቀቁና የሐሰት መረጃ የተለቀቀበት ችግር ስለተፈጠረ ኢትዮ ቴሌኮም ፈተናውን እስኪያልቅ ቴሌግራም መዝጋቱ ይታወቃል። የሐሰት መረጃ ስርጭቱ ከተማሪዎቹ ብቻ ሳይሆን በአገዛዙ አካላት በኩል የወጣ መሆኑ በግልጽ ታውቋል። በዚህ ጅምብር ሰዓት አይደለም ተማሪዎች፣ አገዛዙ ከነ እጃግሬዎቹ በማህበራዊ ሚዲያ የሚለቀቅ የሐሰት መረጃ እውነት አድርገው ይወስዳሉ። ከተማሪዎቹ መካከል ችግር የፈጠረ ካለ ተለይቶ ይቀጣ መቅጣት እየተቻለ አገዛዙ እንኳን በሚመረበት የሐሰት መረጃ ስርዓት የተጎዱ ተማሪዎችን ያመታት ድካማቸውን ከንቱ ማስቀረቱ ትውልድ ገዳይነቱን አስመስክሯል። ስርዓቱ በዚህ ጉዳይ ምንም አይነት ኃላፊነት እንደማይሰማው የሚያሳየው ጉዳዩን በደንብ ሳያጣራ መወሰኑ ነው ሲሉ የተማሪ ወላጆችም ገልጸዋል። የጸረ ምሁራዊ ሴራው መነሻ ፈተናው ሲጀምር ቴሌግራም አልተዘጋም ነበር፣ ቴሌግራም የተዘጋው ችግር ከተፈጠረ በኋላ መሆኑ ነው ብለዋል። በአገዛዙ የሚዘወረው የሐሰት መረጃ ስርጭት ለተማሪዎች ቀላል እንደማይሆን ግልጽ ሆኖ እያለ ይህን ያህል ተማሪ ከፈተና ውጭ ማድረግ ከተማሪዎች ባሻገር ለአመታት የደከመውን ወላጅ ጭምር መበደል ነውም ተብሏል። የተማሪ ወላጆች በበኩላቸው ያገዛዙን በደልና ጭቆና ጸረ ሞራዊ አካሄድ የአምስት ዓመት ጉዞ በጥልቅ ተረድተናል ሲሉም ተቃውሟቸውን በግልጽ አሰምተዋል። አሸባሪው ኦነግ በጃርዴጋ ጃርቴ ወረዳ ሃሮ ሃቦ አካባቢ በአንድ ሺህ የሚቆጠረ ኃይሉን አሰማርቶ በንጹሃን ላይ ተኩስ መክፈቱ ተገለጸ። ወለጋን ጨምሮ በኦሮሞ የተለያዩ አካባቢዎች ማንነታቸውን እንደ ወንጀል በመቁጠር ንጹሃንን በጅምላ እየፈጀ እያፈናቀለ እየዘረፈና እያሳደደ የሚገኘው የኦነግ የሽብር ቡድን በሺህ የሚቆጠር ኃይሉን በማሰማራት ሃሮ ሃቦ አካባቢ ተኩስ መክፈቱ ተሰምቷል። የሽብር ቡድኑ የቡድን መሳሪያ ጭምር በመጠቀም የተለመደ የወረራ ጥቃቱን በአዲስ መንገድ የጀመረው ጥቅምት 16 2015 ከቀኑ 9 ሰዓት አካባቢ መሆኑን ራሳቸውን ህጻናትና ሴቶችን ከጭፍጨፋ ለመታደግ ጥረት እያደረጉ ያሉ ገበሬዎችን ተናግረዋል። የዜና እስከተጠናከረበት ጊዜ ድረስ በጃርዴጋ ጃርቴ ከተሞች መካከል በሚገኘው ባህሮ ሃቦ ቀበሌ ተኩስ ስለመኖሩም ለማወቅ ተችሏል። በጃርዴጋ ጃርቴ ወረዳ ካሉት ከ32 ቀበሌዎች መካከል ጃርዴጋ ከተማ፣ ቂሊጡ፣ ጮካ እና ከደርጌ ኮቲቻ ብቻ ናቸው በሽብር ቡድኑ ቁጥጥር ስር ያልገቡት። በጃርጀጋ በግምት በ7 ኪሎ ሜትር ርቀት ባለው ባህሩ ሀቦ የተጀመረውን የወረራ ጥቃት ለመቀልበስ ከአካባቢው ሚሊሾች ጋር በመተባበር በተለይም ከርቀት ሽፋን በመስጠት ረገድ እያገዙ መሆናቸውን ገልጸዋል። ነገር ግን ኋላ ቀር መሳሪያ የያዘ ገበሬና ሚሊሻ ሚስቱ ልጆቹና ቤተሰቦቹ በጨካኞች እንዳይጨፈጨፉ በአልሞትባይ ተጋዳይነት ሲታገል ደሞዝ ተከፋይ ልዩ ኃይሎች ሚናቸውን በተቃራኒው መቆም አሳዛኝ ስለመሆኑ ተጠቁሟል። ከሆነ ጋር ተመካከረው የኦሮሞ ልዩ ኃይል አባላት ከጃርቴ ወረዳ ጃርዴጋ ከማቅናታቸው በተወሰነ የሰዓት ልዩነት ተኩስ መጀመሩን እንደገረማቸው ነዋሪዎቹ ተናግረዋል። በምዕራብ አርሲ አካባቢ 5 ሰላማዊ ሰዎች በመነሳቸው ምክንያት በግፍ መገደላቸው ተገለጸ። በምዕራብ አርሲ አካባቢ በሄበን አርሲ ወረዳ 5 ንጹሃን ጥቅምት 15 ቀን 2015 ዓመተ ምህረት ማለዳ ላይ በህገወጥ ታጣቂዎች መገደላቸውን ለማወቅ ተችሏል። ሀገር ሰላም ብለው ወደ ዕለት ተግባራቸው በመሰማራት ላይ እንዳሉ አጥቂዎቹ ጽንፈኛ ታጣቂዎች በስም እየጠሩ በግፍ በአደባባይ ገለዋቸዋል። በአካባቢው ታጥቀው የሚንቀሳቀሱ አካላት በአካባቢው ስጋት ሆነው ከቆዩ ሲሆን እነዚህ ስጋት ነን ናቸው ብለው ያሏቸውን ለሚመለከተው አካል ቢያመላክቱም እንኳን ከዚያ አካል ጋራ ንክክር ያላቸው ያገዛዙ ኃይሎች ጥቃት ከመድረስ ወደ ኋላ አለመለታቸውም ታውቋል። በጥቃቱ ሰለባ የሆኑ 5 ንጹሃን በደጋጋ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በትላንትና ዕለት ጸሎተ ፍትሐት ተደርጎላቸው ሥርዓተ ቀብራቸው መፈጸሙ ታውቋል። የአካባቢው ነዋሪዎችም አሁንም ደህንነታቸው አስጊ ደረጃ ላይ ነው ተብሏል። አገዛዙ በፈጠረው ሥርዓት አልበኝነት ምክንያት የተፈናቃዮች ራብ እንዲሁም ሞት አሳሳቢ ደረጃ ላይ መድረሱ ተነገረ። በቤሻንጉል አካባቢ ባምቢ ወረዳ በቻግኒና በሌሎች አካባቢዎች የሚገኙ ተፈናቃዮች ረሃብ መቋቋም እንዳልቻሉና የሰው ህይወት በየቀኑ እያለፈ እንደሚገኝ የአይን እማኞች ገልጸዋል። በሌላ በኩል ካገዛዙ ካድሬዎች አሻጥር የተሞላበት ሲራ የተፈናቃዮች ቁጥርና የሚደርሳቸው እርዳታ በትክክል ለተረጂዎች እንደማይደርስ ተፈናቃዮች ገልጸዋል። አንዳንድ መረጃው ያላቸው አካላት እርዳታውን በትክክል እንደማያደርሱትና እርዳታው ለሌላ ጥቅም እየዋለ እንደሆነ ስጋታቸውን ገልጸው እርዳታው በአገዛዙ መዋቅር ውስጥ ባሉ ግለሰቦች እየተበላ ሊሆን እንደሚችል ግምታቸውን አስቀምጠዋል። በተለይ በተረኞቹ የሚዘወረው የኢትዮጵያ ንግድ ባንክ ለተፈናቃዮች ትኩረት እያደረገ እንዳልሆነ ተተችቷል። በአማራ ህዝብ ጉዳይ ላይ በንቃት ከሚሳተፉ ብርቱና በግንባር ቀደምነት የሚታወቁ ፋኖች መካከል አብዛኞቹ በአገዛዙ ቅጥረኛ ኃይሎች መታፈናቸውን የአማራ ወጣቶች ማህበር በባህር ዳር አስታወቀ። የአማራ ህዝብን ችግር ተረድቶ ሁሉንም አቀፍ ትግል የሚያደርግ ጀግና ወጣት ታድኖ ለእስር እየተዳረገ መሆኑ ሁሉንም አሳስቧል። ባህር ዳር ከተማ ላይ በአማራ ህዝብ ላይ የደረሰ ባለው ሁሉን አቀፍ ጥቃት በአደባባይ በመቃወም የማይበገሩ ጀግኖችን ለተገፉት ሁሉ ድምፅ የሚሆኑ የግፏን አንደበት የሚሆኑ ኃይል እየታፈኑና በእስር ቤት እየማቀቁ ይገኛሉ። ለአማራ ህዝብ ህልውና ብለው በመታገላቸው ገዢው ስርዓት ወደ 7 ዓመት ለሚያጎራቸው ጀግና የአማራ ታጋዮችን በ7 ዓመት ማረሚያ ቤት በመገኘት የሚጠይቅ የሚያበረታቱ ተከታትለው እነዚህን ንጹሐን ፍትህ ያግኙ ብለው የሚጠይቁትን በአፈና ላይ ይገኛሉ። አፋኙ ስርዓት በዛሬው ዕለት አፍን ወደ 2ኛ ጣቢያ የወሰዳቸው ቢሆንም ይህን ኃይል አባይ ማዶ የአድማ ብተና ካምፕ እንደወሰዷቸውም ለማወቅ ተችሏል። በማሰር ለማሸማቀቅ የሚደረግ ጥረት የሚቆም አንድም የአማራ ትግል የለም የሚል መልእክት ተላልፏል። በተያዘ ደህንነቱና የዜግነት መብቱ የሚያስጠብቅለት መንግስት ያጣው አማራው ወገናችን ዛሬም እየተፈጀና በአገሩ ላይ ተሰዶ መደራሻ እያጣ ይገኛል። አማራው ህልውናውን ለመጠበቅ የሚያደርገው ትግል ድምጻቸውን ሊያሰሙና ለአማራው ሊቆሙ ቀድመው የተገኙ ንቁ አማሮችን በለየላቸው ነገዳያን ከሚደርስባቸው ጥቃት መሰደድ በከፋ ሁኔታ ከአማራው መሃል በወጣው ጠላት በባዕዲን አስፈጻሚነት ብዙ ሺዎች በአስር ሺዎች ታጉረው ይሰቃያል። ለሶስት አስርት ዓመታት ያሳለፈው አልበቃ ብሎ በቅርቡ በሶስት ዙር ወረራ ወያኔ የወረደበትን ውርጅብኝ ችሎና መክቶ ለዘላቂው ራሱን የሚጠብቅበትን ኃይል ማደራጀት ሲጀምር እነሆ ከአማራ መሃል የበቀሉና ባዕዲንና በጉየው ያደጉ ባዕዲናውያን አማራውን አገር አልባ ሊያደርጉት ቆርጠው ከተነሱ ነገዳያን ጋር በማበር በዓለም አቀፍ ኃይሎች በተዘጋጀ የሰላም ድርድር ስም ለዘላቂው ድምፅ አልባ አድርገው ሊነግሱበት እየተመቻቹ ይገኛሉ። አገዛዙ ከነግብራ አበሮቹ ካድሮቹንም ጋር አስተማርቶ አገረው ዳድል ኢትዮጵያውያንን ያሳደደ ያፈነና በችግር ውስጥ እንደሚገኙም ዛሬም ፍትህ የሚጠይቁ ንጹሃን አገዛዙ ባይነ ቁራኛ እየተከታተለ ወደ ወህኒ እየጣላቸው ነውም ተብሏል። ይህን አገዛዝ ከመቃወም ወደ ኋላ የሚል ወጣት ኢትዮጵያዊነቱን የካደነው ያሉት እነዚህ ንጹሃን ያባት አረበኞች ነገም ከነገ ወዲያም ይህን አገዛዝ ከነግብራ አበሮቹ መታገል እንደሚገባም ረቀቅ ያለ መልእክት አስተላልፈዋል። ለሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
የሐሙስ ጥቅምት 17 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ዝባድ ከውሻ አገር ወዳድነትን ከዘረኛ መሻት ከንቱ። የጦርነት ስልታዋቂዎች ራስክን ወቅ ጠላትህንም ወቅ 10 ጊዜም በትዋጋ አሸናፊ ትሆናለህ ይላሉ። ራሱን ካለማወቅ አባዜ በላይ ደግሞ ጠላትን አለማወቅ ይመደባል። ምንም እንኳን ለራሱ ጥቅም ቢሆንም ብዙ ሺህ ስደተኞችን በአገሩ ቢያስተናግድም አሜሪካ ለኢትዮጵያ ደመኛ ጠላት ሆኖ መቆየቱን መካድ አይቻልም። ወያኔን ሆነ ኮሎኔል ጅላንፎን ጫንቃችን ላይ የወዘፈብን አሜሪካ ነው። በነ መንግስቱ ነው የተሞከረውንም የለውጥ ጥረት ያከሸፈው እሱ ነው። ዛሬ ከዘረኛው ኮሎኔል ጋር የተቃቃረ መስሎ ኮሎኔሉ ተቃውሞ ሰልፍ ቢጠራበትም በእትብታቸው የተሳሰሩ ለመሆናቸውና የኮሎኔሉ አማካሪዎች ሳይቀሩ ለአሜሪካ ያደሩና በሱ የተሰጡት ዘመናዊ ባንዳዎች መሆናቸውን ሁሉም ያውቃል። ወገን ግን አሜሪካንን እንደ ተቆርቋሪና ረዳት ወስዶ ከውጭ ጉዳይ ሚኒስትሩ ህንጻ ደጃፍ ሲደፋና ሲለማመን ታይቷል። በደቡብ አፍሪካ ፕሪቶሪያ ከተማ ተጀመረ የተባለውን ድርድር አሜሪካም ሌሎቹም አፍቅሮ ወያኔ ያላቸው ባዕዳን የደገፉት ለሰላም ብለው ሳይሆን ለወያኔ ደህንነትና ጥቅም ሲሉ ብቻ ነው። ይህንን ዘንግቶ በተደፋፈነ ሰላም ሰላም አዙሪት ገብቶ መሽከርከሩ ዛር እንደያዘው ጮብ ይረጋጭ ራስን መሳት ሊያስከትል ይችላል። ሌላ ፋይዳ ጭራሽ የለውም። የባዕዳን የፍትህ ጩኸት የሚኮረኩረው በህሊናቸው ሳይሆን በግልና ብሔራዊ ጥቅማቸው ብቻ ነው። በቀይ ሽብር ብዙ መቶ ሺህ ዜጋ በግፍ ሲጨፈጨፍ ኢሃፓን ላለመጥራት ማን እንደተገደለ ስም ሳይጠሩ ማለፉን መርጠዋል። ባለው ሁኔታ ደግሞ የወያኔ እነዚህ ወዳጆች አዲጎሹን፣ ሁመራን ወዘተ ምዕራብ ትግራይ ብለው ለወያኔ አጽድቀው ለዘረፈው የአማራ መሬት ጥብቅና ሳይፍሩ ቆመዋል። በደርግ ጊዜ ወያኔን ደግፎ ኢሃፓን ሲያወግዝ የነበረው አሌክስ ደዋል የተባለው ጸረ ኢትዮጵያ አሁንም ወያኔን ደግፎ ሲጮህና ምን ያህል የሰለጠነና የቆረጠ ጦርም እንዳላቸው ሲከራከርላቸው ይደመጣል። በባዕድ አገር ያሉ ዜጎች ግን ይህን የወያኔ ጠበቃ መስሱን ሊሰጡት ሲጽፉም ለማየት አልታደልንም። ወያኔ የሰለጠነና ቆረጠ ጦር አለው ሲል በዚያው ልክ ፋኖን ሆነ መደበኛውን ከደርግ ጊዜ ጀምሮ ካረመኔ ሌላ መግለጫ ጽፎም አያውቅም። ድርድር ለምን? ከማንስ ጋር? በምን መሰረት? ምን ሊገኝ? ወዘተ አበይት ጥያቄዎች መልስ አለማግኘታቸው ሳይቀር ይባስ ብሎ አረመኔው ሸኔ ለድርድር ለምን አልተጠራሁም ብሎ ሊያማርር በቅቷል። ለፍጅቱ ለተጎዳው ህዝብ ረሃብ እየጨረሰ ላለው ህዝብ ጥፋተኛ ተብለው ተጠያቂዎቹ ወያኔና ዘረኛው የኮሎኔሉ አገዛዝ ናቸው። በደላቸውና ጥፋታቸው እርስ በርስ ነዳጅ እየተሰጣጠ ህዝብን እየፈጀና ኢትዮጵያን እየጎዳ ነው። ቆቦ አላማጣን ወዘተ ማን ተዋድቆ ወያኔን እንደቀጣ ለህዝብ ምስጢር ባይሆንም ያገዛዙ ወናፎች ግን በተሰጣቸው እዝ መሰረት መከሌ ተከበበች፣ ከድርድሩ በፊት ወያኔ ያበቃለታል፣ ጦርነቱ እየተቋጨ ነው፣ ጠቅላይ ሚኒስትራችን ሁሉንም ቀወጠባቸው ወዘተ በሚል መረን የለሽ ቃል አጋኖ የዜጋን ቀልብ ሲገፉ ወይም ውሸት ሲግቱት ይራወጣሉ። የለመደባቸው ደግሞ ዋናውን ጉዳይ ትተው የ50 አመት በፊት ድሪቶ ሊሰፉን እንደገና መድረክ ወጥተው እዩን እባካችሁ እያሉ ነው። ደብረ ጽዮንም አልሞተ፣ ቱልቱላው ጌታቸውም ወደ አሜሪካ ገና አልሸሸ፣ ወያኔ ካዲርቃይም ሆነ አዲረመጽ አከባቢ ደብዛ አልጠፋ፣ ባዕዳን የሚሰጡት እርዳታ ከቶም አልቆመ። ወልቃይት ጠገዴ ወዘተን ምዕራብ ትግራይ ብለው እነ ኮሎኔሉ ሊያጸድቁ መስማማታቸውም ሐሰት አልሆነ። የውሸትን ልጓም ለቀው ቼቼ እያሉ ሊያወናብዱ የቀጠሉት በጥቅሉ የኢትዮጵያ ደመኞች ናቸው። ከወሬው ባሻገር አለሁ የሚለው የዛሬም የነገም ጦርነት ጸረ አማራ ጸረ ኢትዮጵያ እንደሚሆን ግልጽ ነው። አገር ጠቀምን ብለው ኮሎኔል ግራኝን የሚደግፉ በተለይ በውጭ አገር ያሉ ዜጎች በአሁኑ ተጨባጭ ወቅት ዘረኛውን አገዛዝ ደግፈው የሚገኙትን እንደ እነ አሌክስ ደዋል አይነቶቹና በሰብአዊ መብት ሽፋን ያሉ የወያኔ ደጋፊዎችን ማጋለጥ መታገል ዋና ስራቸው ሊሆን ይገባል። አገር ወዳድ ነን እየተባለ በዚያውም አፍቅሮ ዘረኛ አገዛዝን ማንጸባረቅ የማይጣጣም ነው። ጠባብ ዘረኝነትና ኢትዮጵያ ለየቅል ናቸው። ወያኔን ሳይሆን ሲቪል የትግራይ ህዝብ ላይ አገዛዙና ሻዕቢያ የሚፈጽሙትን ግፍ ኢትዮጵያዊው አይደግፈም። ምንም እንኳ ባለጌዎች በውልደት መስፈርት ከወያኔም ጎን ቆመው የግድያው ተካፋይ ቢሆኑም ህዝብና ቡድኖች አንድ አይደሉም። ሸኔም የኦሮሞን ህዝብ አይወክልም። እነ ሽመልስ መቼስ ሰው ናቸው። ዘረኛ እኮ ሰብእናው የተሰለበ እንዲያው በደፈናው ሰው የተባለ ጭራቅ ወይም አውሬ ፍጡር ነው። ብዙም ሳንቆይ መጪው እሁድ የድርድሩን ፋይዳ ቢስነት ማለትም ለኢትዮጵያ እናውቃለን። የህዝብ ጸረ ዘረኛ አገዛዝ ትግል በህብረት ይፋፋም። አገራችን ኢትዮጵያ ሰንደቅ ዓላማችን አረንጓዴ ቢጫ ቀይ ብቻ ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 46 ቁጥር 2 ታህሳስ ጥር 2000 13 ዓመተ ምህረት
ወጣቱ ዛሬም ለአገሩና ለወገኑ ቤዛ ነው።
ኢትዮጵያ ሀገራችን ረጅም ታሪክ የራሷ ፊደል የራሷ የዘመን አቆጣጠር የራሷ ፍልስፍናና የስነ ጽሑፍ ዘይቤ ቅኔ ከሌሎች ለየት ያሉ የበዓላት አከባበር ልዩ ያሬዳዊ ዜማ ጥበብና ኪነ ጥበብ ባለቤት ከመሆኗን በተጨማሪ ብዙ ጀግኖች ያፈራች አገር ነች። እነዚህን ታላቅ ጸጋዎች መሰረት አድርጋ በእድገት ጎዳና ወደፊት መራመድ እንዳትችል የውጭና የውስጥ ፈተናዎች በዚያው ልክ እንቅፋት ሆነው ሲፈራረቁባት እንደቆዩ ቀደም ያለው ታሪኳ ይመሰክራል። የቅርቡን ስናይ ደግሞ ኢትዮጵያ ከአምባገነን አገዛዝ አዙሪት መውጣት ባለመቻሏ ግፍና በደል ትውልድ ተሻጋሪ ሆኖ ቀጥሏል። ይባስ ብሎ ላለፉት 30 ዓመታት ከወራሪ ጠላት ባልተናነሰ ከውስጥ በፈሉባት ዘረኞች እጅ ወደቀችበት ህዝቧ የዜግነት መብቱን የተነፈገበት የሰብአዊ መብቱ የተረገጠበት ተነግሮ የማያልቅ ግፍና ሰቆቃ የሚቀበልበት ዳር ድንበሯ የተደፈረበት ባህር በሯ የተዘጋበት ብሔራቸው ከገዢው ፓርቲ ብሔር ውጭ ያሉ ዜጎች በተለይም አማራውና ኦርቶዶክስ ክርስቲያኖች ላይ ታይቶ በማይታወቅ አረመኔነት ፍጅት የተካሄደ ከመሆኑም በላይ በስልጣን የተቀመጡ ጥቂት ቅምጥሎች አንጡራ ሀብቷን ተቀራምተው የዛሬውን ብቻ ሳይሆን መጪውንም ትውልድ እዳወራሽ ሲያደርጉት እናያለን። ይባስ ብለው ኢትዮጵያ እንዳገር እንዳስቀጥል ቋንቋን መሰረት ባደረገ የብሔር ፌዴራሊዝም ሸንሽነው አገራዊ ህልውናዋን ተጋፍተው ጠርዝ ላይ አድርሰዋታል። በዚህ ተከታታይ የአገር ክህደት ወንጀል ግንባር ቀደም ሰለባ የሚሆነው ደግሞ ብዛቱ ከሀገሪቱ ህዝብ 70 እጅ በላይ የሆነው ወጣት በመሆኑ ተስፋና ጨለማ ያዘለ መጻኢ ጊዜ እንደሚጠብቀው መገንዘብ እንገደዳለን። ወጣቱ በሀገሩ የመኖር መብትም ሆነ የሥራ ዕድል ተነፍጎት መንገድ ላይ አዳሪ የአደንዛዥ እጽና የዘቀጠ ባህል ሰለባ ከመሆኑም በላይ በስደት የበረሃና ያሰነባሪ ቀለብ በመሆን በአረቡ ዓለም ለከፋ ዘረኝነትና ባርነት በመጋለጥና በዚያ በሚገኙ እስር ቤቶች በገፍ በመታጎር በድብደባ በረሃብና በእርዛት እየተሰቃየ ይገኛል። ኢትዮጵያ ከራሷ የወጣ ጠላት እንጂ የራሷ መንግስት የላትም የምንለው እንዲሁ በከንቱ አለመሆኑን በመቶ ሺዎች የሚቆጠሩ ተፈናቅለው በየሜዳው የወደቁ ዜጎቿና ተሰደው በባዕዳን እጅ እየተሰቃዩ ያሉት ወጣቶች ይበልጥ ይረዱታል። ከዚህ ሁሉ በወገኖቻችን ላይ እየደረሰ ባለው መከራ የባሰ የሚሆነው ደግሞ ለዚህ ሞልቶ ለፈሰሰው ለወገን ግፍና ሰቆቃ ጎልቶ የሚታይ ቁጭት አለ ብሎ ለመናገር ማስቸገሩ ነው። አገርን በነጻነቷ የምንኮራባትን ያህል በመከራዋ የምንሸሻት ባለመሆኑ እያንዳንዱ ትውልድ በጊዜው ለገጠሙት አገራዊ ጥያቄዎች በሚቻለው ሁሉ ምላሽ ሊሰጥ የራሱን ታሪክ ሊሰራ የትግል ተመክሮውን ለቀጣዩ ሊያስተላልፍና አሻራውን ሊተው ይጠበቃል። የሃያሉን የጣሊያን ፋሽስት ወራሪ ዘመናዊ የጦር መሳሪያና የመርዝ ጢስ ተቋቁሞ ነጻነትን ከመቀዳጀት በላይ የከበደ የትውልድ ፈተና የለም። ሆኖም ይህ ከኛ አቅም በላይ ነው ሳይል ለነጻነቱ ታግሎ አሸነፈ እንጂ ሲ ማኤስትሮ እሺ ጌታዬ ብሎ አልተንበረከከም። የ1960ዎቹ ሕይወቴን ለአገሬና ለሕዝቤ ያለው ትውልድም ይህንኑ የጀግንነት ቅርስ ነበር የወረሰው። ያንድ አገር ቀጣይነት ልማትና እድገት የሚለካው አገሪቱ ባላት ሀብትና ንብረት ብቻ ሳይሆን መልካም እሴቶቿን ተረክቦ ለቀጣዩ ትውልድ ማስተላለፍ የሚችል ለቀጣይ ያገሪቷ የእድገት ጎዳና ራእይ ኖሮት ወደ ላቀ ደረጃ እንድትደርስ የሚሰራ ለዚያም በጽናት የሚቆም ትውልድ ሲኖራት ነው። ይህ በመሆኑ ነበር ያ ትውልድ እስካንገቱ የታጠቀውን ወታደራዊ አገዛዝ ያለቦታው ገብቶ ረግጬ ልግዛችሁ ሲልና ለሕዝቧ የተበላሸ ራእይ ሲያስቀምጥ የለም ያለው። ለአገሪቱ የወደፊት እድገትና የዴሞክራሲያዊ ትውልዱ ያለው ራእይ ጠንካራና ዘላቂ ስለነበር ነው በቆራጥነትና በሕዝባዊ ወኔና ክብር ፋሽስቱን ደርግ ብርክ ያስያዘውና በመተኩ ህዝባዊ ዴሞክራሲያዊ መንግስት ይመጣ ዘንድ ይታገል የነበረው። ለዚህም ነው አገር በታኝ ጠባቦች ስልጣን ከመያዛቸውም በፊት ሆነ ስልጣን ከያዙ በኋላ አገር መበተን የኢትዮጵያውያን ታሪክና እሴት አይደለም፣ አገራችን ሉዓላዊነቷና አንድነቷ አይነካም አትበተንም የሚል አቋሙን አጽንቶ ከአባቶቹ በወረሰው ወኔ የተጋፈጣቸውና የታገላቸው አሁንም የሚታገላቸው። ወጣት ትውልድ በአጠቃላይ ሲታይ ከተለያዩ የህብረተሰብ ክፍል የወጣ እንደመሆኑ ሁሉ የህብረተሰቡ ታሪካዊ ባህላዊና ስነ ልቡናዊ ትስስር የወቅቱ ተጨባጭ ሁኔታዎች ነጸብራቅ ነው ማለት ይቻላል። ከዚህ በተጨማሪ በትምህርት ገበታ ግንኙነቱ ነገሮችን ለማወቅ ለመጠየቅና ለመመርመር አጋጣሚው ይፈቅድለታል። በዚህም ከአብዛኛው የህብረተሰብ ክፍል የተሻለ አጋጣሚ ላይ መገኘቱ ትኩስ ኃይል እንደመሆኑ አዲስ ራእይ፣ አዲስ ተስፋ፣ አዳዲስ ነገር ናፋቂና ለውጥን የሚሻም ነው። በህብረተሰብ ውስጥ የሚታየውን በደልና የፍትህ መዛባት አስቀድሞ ስለሚረዳ በህዝብ በደል ይቆጫል፣ ለትግልም ይነሳሳል። ህብረተሰቡ የነገውን የተሻለ የለውጥ ጎዳና ያይ ዘንድ ቀድሞ በመሰለፍ የትግልን ገፈት ቀማሽ ለመሆን ቁርጠኝነቱ ስላለውም አገርና ወገን ከወጣቱ ብዙ ይጠብቃል። ኢትዮጵያ ለዜጎቿ ብቻ ሳይሆን ለነጻነታቸው የሚዋጉ የዓለም ህዝቦች አርአያ የሆነው የትናንት አርበኛና ለወገኖቹ ሰብአዊና ዴሞክራሲያዊ መብት መከበር አንገቱን የሰጠው ቀጣይ ትውልድ አገር ነች። የ60ዎቹ ትውልድ የታገለለት ህዝባዊ መንግስት በፋሽስታዊ አገዛዝ ቢጨናገፍም ያነሳቸው ህዝባዊ ጥያቄዎች ዛሬም መልስ ያላገኙ ወቅታዊ መፈክሮች ናቸው። የትግሉ አልፋና ኦሜጋ የሆነው የማህበራዊ ፍትህና የእኩልነት ጥያቄና ይህ እውን እንዲሆን በተደረገው ትግል ከተካበተው ተመክሮ ቀጣዩ ትውልድ ይማርበት ዘንድ ታላቅ ቅርሱን ትቶለት አልፏል። የወታደራዊ ጁንታው ካድሬዎች ወያኔም ሆነ እሱን የተኩት የጡት ልጆቹ ይህን ታሪካዊ ሐዲድ ለመስበር ያልፈጠሩት የውሸት ትርክት ባይኖርም በደም የተጻፈ ታሪክ ነውና በምንም አይነት ጫጫታ የሚዋጥ አይሆንም። እንደሚታወቀው ኢትዮጵያ በረጅም ዘመን ታሪኳ ከመለስተኛ እስከ ህልውናን ተፈታታኝ ችግሮች ገጥመዋታል። የማንነቷ መገለጫ የሆኑት ቆራጥ ዜጎቿም በሀገር ልዕልናና በነጻነታቸው ላይ የመጣ ማንኛውንም ጥቃት ወይም የውስጥ ችግር እንደያመጣጡ ተጋፍጠው ነጻነትና ክብሯን ጠብቀው አስቀጠሏት እንጂ ባርነት ትውልድ ተሻግሮ ለልጆቹና የልጅ ልጆቹ እንዲተርፍ አልፈቀዱም። ጊዜ ያመጣውን ጊዜ እስኪመልሰው በሚል የቁም ሞትን አልመረጡም። በተመሳሳይ ከንቱ ሽንፈትም የታሪክን አደራ አልበሉም። በዚህ አኩሪ ታሪኳም ቀደም ሲል ተነስተው የነበሩ ኃያላን አክብሮታቸውን ባይነፍጓትም ከኢንዱስትሪ አብዮት በኋላ አፍሪካን እንደ ቅርጫ ተከፋፍለው በቀኝ ግዛት የተቀራመቱ ኃያላን አገራት ኢትዮጵያን በቀጥታ ቅኝ አገዛዝ ስር ማስገባት የሚቻል አለመሆኑን ሲረዱ ጥርስ ነክሰውባት በዙሪያዋ ተንኮል ሲያጠነጥኑ ቆይተዋል። የውስጥ ጠላት የበበተ ሰዓት እንዲሉ የሰውን ልጅ ድክመት በመሳሪያ መግደል አይቻልምና ብዙ ቋንቋዎች የሚነገሩባት ሙስሊምና ክርስቲያኑ እንደየእምነታቸው ተከባብረው ተባብረውና ተዋልደው ለዘመናት በሰላም የሚኖሩባትን ብቸኛ አገር ከፋፍሎ ለማዳከም የራሷን ከሃዲ ባንዳዎች በገንዘብ ኃይል አደራጅተው የሌለ ማንነትና ታሪክ አሳቀፈው በሰሜንና ደቡብ ተገንጣይ ኃይላትን በነጻ አውጪ ሽፋን አስነሱባት። የአፍሪካ በተለይም ከሰሃራ በታች ያሉት አገሮች የተፈጥሮ ሀብት የምዕራባውያን ብልጽግና መሰረት በመሆኑ የአካባቢው አገራት የሀብታቸው ተጠቃሚ የሆኑለት ብልጽግናቸው የሚያበቃለት መሆኑን እነሱም ሊያስተባብሉት የማይችሉት ሀቅ ነው። በመሆኑም በተለመደው የቅኝ ገዢዎች ከፋፍለ ግዛ ታክቲክ ጎሳን ከጎሳ ሃይማኖትን ከሃይማኖት በማጋጨትና ከቅኝ ገዢው የባሱ አረመኔ አምባገነኖችን ወደ ስልጣን በማምጣት የተማረው ኃይል አምራቹን ትውልድ በማሸማቀቅ የራሱ ሳይሆን የሰው ሀገር እንዲያለማ ወደ ስደት ገፍተው የእድገት በርን በመስጋታቸው ሌላ አንጥራ ሀብቱን ዘርፈው የባዕዳንን ባንኮች ያደልባሉ። ተባበር የሚገባቸው ጎረቤት አገራት እርስ በርስ በማጋጨትና በመሳሰለው ውጥረት ተዳክመው ከብድርና የድህነት አዙሪት እንዳይወጡ ያደርጓቸዋል። ይህንኑ አስከፊ አገዛዝ የሚደግሙት ባዕዳን መልሰው ያንኑ የተበደለ ሕዝብ ራሱን መምራት እንደማይችል አድርገው ይሳለቁበታል። ይህን መሰሉን የቅኝ ገዢዎች የማራኮት ስልት ነው የእኛዎቹ ሚሽነሪ ሰራሽ ነጻውጮች አንዴ ምኒልክን ሌላ ጊዜ አማራውን ጠላት አድርገው የቆሙት። ስለዚህ አገራችን ዛሬ የደረሰችበትን ውስብስብ ሁኔታ በቅጡ ለመረዳትና መውጫ መንገድን ለመቀየስ ለዚያ በቃትን መነሻ ምክንያት መቃኘት ተገቢ የሚሆነውም ለዚህ ነው። ከሁለተኛው የጣሊያን ወራሪ ሽንፈት ማግስት ንጉሱ ከአምስት ዓመት የእንግሊዝ አገር ቆይታቸው በኋላ አገር ገብተው ወደ ንግስናቸው ሲመለሱ መዲናዋ ላይ በስማቸው አንድ አውራ መንገድ የሰየሙላቸው የወቅቱ የእንግሊዝ ጠቅላይ ሚኒስትር በጣሊያን ጦር መሪዎች ጦር ላይ የጦር ወንጀል ክስ እንዳይከፍቱ አድርገው ነበር። በኢትዮጵያ ወዳጅነት ከማይታሙት ምዕራባውያን መሪዎች አንዱ ነበሩና ንጉሱ ለስልጣናቸው ዋስትና ሲሉ በሚስጥር የገቡባቸው ሌሎች ተመሳሳይ ውሎች ሊኖሩ እንደሚችሉና አንደምታቸው ለሀገር እንደማይበጅ በወቅቱ የተጠረጠሩትን አርበኞች ባገለለ ለጣሊያን ያደሩትን ባካተተ ንጉሱ ስልጣናቸውን አደላደሉ። ኢትዮጵያም ከደብረ ታቦር ጀምሮ እስከ ደቡብና ምዕራብ ግዛቷ በሃይማኖት ሽፋን ለሚሰልሉ የከፈፈል ችግኝ ለሚተክሉ የፕሮቴስታንት ካቶሊክ ሚስዮናውያንና ምልምል ፒስኮሮች በሯ ክፍቱን ተለቀቀ። የባዕዳንን ቋንቋ ወግ እምነትና ታሪክ አጉልቶ የኢትዮጵያ የሆነውን የሚያደበዝዝ የትምህርት ስርዓትም አብሮ ተዘረጋ። ይህን የትምህርት ስርዓት እንዳለ ተቀብለን በስራ ካዋል ነው ለአገሪቱ አደጋ እንደሚኖረው ቀድመው ያስጠነቀቁት የመጀመሪያው የትምህርት ሚኒስትርም ወዲያውኑ ተነስተው በሌላ አገልጋይ እንዲተኩ ሆነ። የዜጎቿ አገር ወዳድነት በማንነታቸው ኩራትና ለነጻነታቸው አይበገሬነት ቀስ በቀስ እየተሸረሸረ ሄዶ የራሳችን የሆነ በቅጡ ሳይታወቅ የባዕዳንን ታሪክ ማነብነብና የራሱን ቋንቋ ቀላጥፎ መናገር የእውቀት መለኪያ ሆኖ መታየት ጀመረ። ይህ በሚሆንበት ወቅት ብዙ የአፍሪካ አገራት በቅኝ አገዛዝ ስር እየማቀቁ የነበሩበት በደቡብ አፍሪካ በሞዛምቢክና በኢያን ስሚዝና ዚምባብዌ ዘረኛ አገዛዝ ብዙ ግፍ የሚፈጸምበት በሌላ በኩል ደግሞ በቅኝ አገዛዝ ሲማቀቁ የነበሩ የአፍሪካ አገራት እንደነ ኮንጎ፣ ናይጄሪያ፣ ሶማሊያ፣ ሴኔጋል፣ ሱዳን፣ ቻድ፣ አይቮሪ ኮስት፣ ካሜሩን፣ ጋቦን፣ ማዕከላዊ አፍሪካና ሌሎችም ነጻነታቸውን ከብሪታንያና ፈረንሳይ በመላቀቅ ተቀዳጅተው ነበር። የጸረ ቅኝ ግዛትና አብዮታዊ እንቅስቃሴ ባለም ላይ እየተበራስታ የመጣበት ቀደም ሲል በሶቪየት ቀጥሎም በቻይና የተካሄደው አብዮት የትግል መነሳሳትን የፈጠረበት ሁኔታ ነበር። የኩባው ባቲስታ ተወግዶ በነካስትሮ ድል መጠናቀቁ የወጣቱን ቀልብ የሳበው የቼጉቬራ ዓለም አቀፋዊ አርበኝነት ካምቦዲያውያን አገራቸውን ከፈረንሳይ ቅኝ አገዛዝ ቀጥሎም ቪየትናማውያን እንዲሁም ከሰሜን ቪየትናም ፈረንሳይን ያስወጡበትና በአልጄሪያ ጸረ ቅኝ አገዛዙ ትግል የተጠናከረበት ወቅት ነበር። ስለዚህ በዓለም ዙሪያና በአካባቢው አገሮች ይካሄዱ የነበሩ የነጻነት እንቅስቃሴዎችና አብዮታዊ ለውጦች ተወደደም ተጠላ እንደ ሌሎቹ አገሮች ኢትዮጵያም ውስጥ በነበሩ እንቅስቃሴዎችና የለውጥ ጥያቄዎች ላይ የማይናቅ ተጽዕኖ ነበራቸው። አገራችንም ከዚህ ሁለንተናዊ የለውጥ እንቅስቃሴ ውጭ ሆና የምትታይ ልዩ ደሴት አልነበረችም። ወይም ደግሞ በግራ ሳይሆን ለምን የቀኙን መስመር አልያዘችም ብሎ ያዘው ሊቀቆይ ማለት አይቻለም። አንድ ትውልድ በዘመኑ የወደፊት ተስፋና የለውጥ ራይ ሊኖረው ይገባል። በትውልድም ሆነ በታሪክ ፊት የሚያስጠይቀው ነገር ቢኖር ሁለቱንም ካጣና ምንም ሳይሆን እንዲሁ ምድሪቱን አጣቦ ካለፈ ብቻ ነው። በአገራችን ትውልድ ቴዎድሮስን ሳይሆን ቸርችልን፣ የነ ያሬድን ሳይሆን የነ ሞዛርትን፣ ዘርአ ያዕቆብን ሳይሆን የነ ስፒኖዛን ወይም ፕሌቶን፣ ላሊበላን ሳይሆን የሮማን ኢምፓየር የስልጣኔ መስፈርቱ አደረገ። ይህ ሲባል የሌሎች በዓለም ላይ ያሉ የፍልስፍና የባህላዊና የስልጣኔ ቅርሶች እንዲሁም የታዋቂ ግለሰቦችን ታሪክ አንማርባቸው ለማለት አይደለም። የአገራችንን ጥለን እነዚህን ማስቀደም ሲሆን ነው ችግሩ። እውቀት የስሌት የሂሳብ ጥቅምን መፍጠሪያ ሆነ። ዘመናዊነት ከአገር በቀሉ ይልቅ በውጭ ያናኗር ዘዬ በመቃኘቱ በአገሪቱ ማንነት ላይ የተደባለቀ ተጽዕኖ ፈጠረ። የአገራችን ቁልቁል ጉዞም በዚያው ልክ ቀጠለ። የዘውዱ አገዛዝም እስካለ ዕድሜውን በማራዘም ገዝቶ ለማለፍ እንጂ መጪው የአገሪቱ ዕጣ ምን ሊሆን እንደሚችል ደንታ አልነበረውም። በወቅቱ የመሬት ጥያቄ መሠረታዊ ቦታ ሊይዝ የቻለው ከዘጠና እጅ በላይ የሚሆነው የኢትዮጵያ ሕዝብ በገጠር የሚኖርና ኢኮኖሚያዊ ተግባሩ ከዚህ ጋር የተያያዘ በመሆኑም ነበር። እርሻ የአገሪቱ ኢኮኖሚ እምብርት እንደመሆኑ መጠን በመሬት ይዞታ ላይ የሚደረገው ለውጥ በኢኮኖሚ ውድገት ላይ አዎንታዊ ውጤት እንደሚያመጣ በጊዜው ብዙ የተባለለት ጉዳይ ነበር። እጅግ ኋላ ቀር በሆነ የግብርና መሳሪያዎች ታግዞ የሚሰራው ገበሬ ኑሮው ከዕለት ዕለት እየደቀቀ በድብቅ ረሃብተኛ የሆነበትና አስከፊ የባላባት ሥርዓት የሚሰቃይበት፣ ልጆቹ በለጋ ዕድሜያቸው ትምህርት ቤት ሳይሆን ለረኝነትና ግብርና ሥራ ይገደዱ ነበር። ደገኛው ያለመጫሚያ በቁር፣ ቆለኛው በሐሩር የሚሰቃይበት፣ ከሚወለዱት ሕፃናት ከሀያ እጁ በላይ አምስት ዓመት ዕድሜ ሳይደርሱ ይሞቱ የነበረበት፣ ሠራተኛው በዘረኛ የባዕድ ኩባንያዎች እጅ መብቱ ተገፎ የሚበዘበዝበት፣ ተመራቂው ያለ ዘመድ ሥራ የማያገኝበት፣ ፍርድ ቤቱ ድሃውን ሕዝብ በአስርና አስራ አምስት ዓመት ቀጠሮ የሚያጉላላበት፣ ይባስ ብሎም በሙስና የዘቀጠበት፣ አስከፊ በነበረው የመሬት ስሪት ጭሰኝነትና የመሬት ግብር ከአቅሙ በላይ የተጫነበት፣ በብልሹ ሹማምንት ግድየለሽነት ደጋግሞ በሚከሰት የረሃብ አደጋ ገጠሬው በገፍ የሚያልቅበት፣ ከረሃብ ሸሽተው ወደ መናገሻ የመጡትን አርሶ አደሮች ከዋና መንገዶች ርቀው የተጣሉበት፣ በአንድ በኩል በንጉሡ ዙሪያ የነበሩ ጥቂት መሳፍንት፣ መኳንንት፣ ቢሮክራትና አካባቢ ከበርቴው ደግሞ ከአገርና ሕዝባቸው ተነጥለው ከሌላ ዓለም የመጡ መስሏቸው በሕዝብ ላይ ሲንደላቀቁ፣ አብዛኛው ህዝብ ደግሞ በገዛ ሀገሩ ባይታወር ሆኖ ቡቱቶን ተከናንቦ ተንቆና ተረግጦ ይኖር ነበር። እነዚህ ጉልህ ሆነው የሚታዩ ሁለት ያገሪቱ ተቃራኒ ገጽታዎች ነበሩ። በተጨማሪ ሌሎችንም አስከፊ የነበሩ የወቅቱ ጉዳዮች በቅርብ ላጤነ አገሪቱን ቆይቶ የገጠማት ችግር ዱብዳ እንዳልነበር በቀላሉ ይረዳል። በመሆኑም በንጉሱ ላይ የነበሩ ምሬቶች እየተባባሱ ሄደው በብቸና በባሌ በደራሳ በሰሜንና በሌሎች አገሪቱ ክፍሎች የገበሬው አመጽ የተጀመረበት የመድር ባቡርና ወንጂ ስኳር ሰራተኞችም በነ አበራ ገሙ መሪነት በማህበር የተደራጁበትና ለተሻለ ክፍያና የሰራተኛ መብት መከበር የሥራ ማቆም አድማ የጀመሩበት ወታደሩ የደሞዝ ጭማሪ የጠየቀበት በኤርትራ ህዝብ ላይ የታቀደውን የራዛ ፕሮጀክት የተቃወመበት የኮሪያ ዘማቾች በብልሹ አስተዳደር በተወሰደባቸው ገንዘብ ተቃውሞን የተቀላቀሉበት ወዘተ ውስጥ ለውስጥ ሲብላሉ የነበሩ ብሶቶች ወደ አስተባባይ የወጡበት ሁኔታ ነበር። ባጭሩ የሀገራችን ፖለቲካዊ ማህበራዊና ኢኮኖሚያዊ ሁኔታ እየከፋ መሄዱንና ህዝብ ለውጥ መፈለጉን ንጉሳዊው አስተዳደር ልክ እንደ ተራ ጉዳይ ቦታ አልሰጠውም። እነዚህን ሁኔታዎች ቀደም ሲል የተረዱት አገር ወዳድ መኮንኖች በ1953 ዓመተ ምህረት ወርሃ ታህሳስ ላይ ማንም ሊያስብ እንኳን ያልደፈረውን ጉዳይ ነበር ለአደባባይ ያበቁት። በጊዜው ተራማጅ የነበሩ የክብር ዘበኛ መኮንኖች በተለይም እንደ ገርማሜ ንዋይና መንግስቱ ንዋይ አይነቶች ያገራቸው ኋላ ቀር መሆን አሳሳቢ እንደሆነ የተረዱ መኮንኖችና አርበኞች አገሪቱ ወደፊት እንደተራመድ ማነቆ የሆነው ባላባታዊ አስተዳደር ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት ማለትም ልክ በቻፓንና እንግሊዝ እንደሚታየው ንጉሱ ርዕሰ ብሔር ሆኖ ስልጣን ግን በፓርላማው እጅ ለማድረግ ነበር። በታህሳስ 1953 ዓ.ም ተመረጠ። በሁለቱ ወንድማማቾችና በነ ወርቅነህ ገበየው ጀነራል ጽጌ ዲቡ ባየ ጥላሁን የተመረራና ተሳካ የተባለው መፈንቅለ መንግስት ሙከራ ጦር ሰራዊቱን ከክብር ዘበኛው ጋር በማጋጨት አሜሪካኖች ሊያከሽፉት ችለዋል። እኒህ አገር ወዳድ መኮንኖች ተቀማጥለው ከሚኖሩበት ህይወታቸው አገራቸውን ወገናቸውን በማስቀደም በአደባባይ ተሰቅለው ውድ ህይወታቸውን መስዋዕት አድርገዋል። እንደ ቀደምት ወጣት አርበኞች እንደነ አብርሃ ደቦች ሞገስ አስገዶም ሐኪም ወርቅነህ ሸቴ ከሴት ወጣት አርበኞች እንደነ ሸዋረገድ ከበቡሽ ፋንታዬ ወዘተ የኋለኞቹም በጀግንነት ለሀገራቸው ተሰውተዋል። ለመጪው ትውልድ የሀገር ወዳድነትና ጀግንነት አራያ ሆነዋል። የማይደፈር ይመስል የነበረው የንጉሠ ነገሥቱ ኃይል ሊገሰስ ሊደፈር እንደሚችልም አሳይተዋል። ላመኑበት ዓላማ ያዋጣል ላሉት ግብ ራሳቸውን አሳልፈው ሰጥተዋል። ለንጉሡ ግን የኩኔታ እንደ ማስጠንቀቂያ አልሆነላቸውም። የሥርዓቱ አደግዳጊዎች ይህን ታላቅ የለውጥ አሻራውን ትቶ ያለፈ ታሪካዊ እርምጃ የታሳስ ግርግር በሚል አጣጥለው ታሪክን ሊያድበሰብሱ ሞክረዋል። ዛሬም ይህንኑ ብረዛ የሚያስተጋቡ አሉና በዚህ አጋጣሚ ይብቃችሁ ይቁም ሊባሉ ይገባል። በዚህም ተባለ በዚያ የተጀመረውን ቅስቀሳ ከላይ የተዳፈነ ቢመስልም ውስጥ ውስጡን ስር እየሰደደ ነበርና ብዙም ሳይቆይ ወጣቱ ትውልድ የትግል አርማውን አነሳ። በ1957 ዓ.ም ተመረጠ። የዩኒቨርሲቲ ተማሪዎች የመሬት ላራሹን ጥያቄ ይዘው ሰላማዊ ሰልፍ ወጡ። በ1959 ዓ.ም ተመረጠ። የተማሪዎች ማህበር እየተጠናከረ በመምጣቱና በየጊዜው ሰላማዊ ሰልፍ መካሄዱና ጸረ ኢምፔሪያሊስት ጸረ ቀኝ አገዛዝና ጸረ ዘረኝነት ዓለም አቀፋዊ አቋም እየያዘ በመምጣቱ የተደናገጠው የአጼ ኃይለ ሥላሴ መንግስት ሰላማዊ ሰልፍ ለማድረግ በቅድሚያ መንግስትን ስለማስፈቀድና አደገኛ የመስተሉትን ተማሪዎችም ለሶስት ወራት አግቶ የሚያሰር ለመሆኑ ህግ አወጣ። ነገር ግን ይህን ገደብ መቃወም ተማሪው ሰላማዊ ሰልፍ ወጣ እንጂ መንግስትን ለመቃወም የመንግስትን ፈቃድ መጠበቅን ለመሰለው መጃጃል ቦታ አልነበረውም። ብዙዎች ቢታሰሩም የሁለተኛ ደረጃ ተማሪዎች የትግል አጋርነታቸውን ስላሳዩ የታሰሩት በሙሉ ተፈቱ። በ1962 ዓመተ ምህረት የተማሪው ማህበር ቀስ በቀስ ስርዓቱን ወደ መጠየቅና ወደ ትግል የተሸጋገረበት ዘመን ሆነ። በነ መንግስቱ ነው የተከፈለው የመስዋዕትነት ጽዋ በነጥላውን ግዛው ተደገመ። በ1962 ዓመተ ምህረት ጥላሁን ለምን ሞተ በሚል ያስተጋባው የተማሪዎች ጥያቄም የትግል ችቦ ሆኖ አበራ። ተደራጅቶ የመታገልን አስፈላጊነት አበክሮ አስተማረ። ታሪካዊው የነ መንግስቱ ነው እንቅስቃሴም በቀጣይ ብሩህና ሞታይፈሬው የነጥላውን ግዛው ወጣት ትውልድ ተተካ። ፊውዳላዊው ስርዓት እጅግ ኋላ ቀርና መለወጥ እንዳለበትም በተራማጅ ምሁራን መካከል ሙሉ በሙሉ ሊባል በሚችል ደረጃ መስተማመን ነበር። በ50ዎቹና በ60ዎቹ ዓመታት መሬት ላራሹ በሚል አብይ መፈክር በወቅቱ የትምህርት ዕድል ያገኙትና አይናቸውን የከፈቱት ተራማጅ ምሁራን ያርሶ አደሩ በደል ስለተሰማቸው፣ ስቃዩ ስለቆጠቆጣቸው፣ ችግሩ ስላመማቸው ስር ነቀል የመሬት ይዞታ ለውጥ እንዲደረግ፣ መሬት ላርሶ አደሩ እንዲሆን፣ መሬት ላራሹ በሚል መፈክር ብርቱ ትግል አካሂደዋል። በዚህም ብዙዎች ታስረዋል፣ ተግዘዋል፣ ተገድለዋል፣ ብዙ መስዋዕትነትንም ከፍለዋል። እንዲሁም ሰራተኛው፣ ተማሪና አስተማሪው፣ አርበኛው፣ ወታደሩ፣ ታክሲ ነጂው ሳይቀር ባንድም ሆነ በሌላ መልክ የዘውዱ ስርዓት ላይ የነበረውን ተቃውሞ ይዞ የተነሳበትና ለለውጥ ያለውን ፍላጎት ያሳየበት ወቅት ነበር። ወጣቱ ምሁር ከአገር አልፎ ባለም አቀፍ ደረጃ ትግሉን ያስተባበረበት፣ የመሬት ላራሹ ጥያቄ አብይ ጥያቄ አድርጎ የወጣበት ወቅት ነበር። በተወሰኑ ወጣት ምሁራን መሪነት በሚስጥር ተሰባስቦ ሲጽፍ፣ ሲወያይ፣ ጥናት ሲያካሂድ፣ ሲያደራጅና ሲደራጅ የቆየው እንቅስቃሴ ዘመናዊ የፖለቲካ ፓርቲ ያቋቋመበት፣ ትግሉ ከዩኒቨርሲቲ ቅጥር ግቢ አልፎ ወደ ሁለተኛ ደረጃ ትምህርት ቤቶች የተዛመተበት፣ ብሎም የብዙሃን ማህበራትንም ሆነ የህዝብን ድጋፍ እያገኘ የመጣበት ደረጃ ላይ ነበር። ስለዚህ የካቲቱ 1966 አብዮት ግብታዊ ነበር የሚለው መከራከሪያ አጠቃላይ አብዮታዊ ሁኔታዎችን አስቀድሞ ማየት የተሳነው የሚመስለውም ለዚህ ነው። አረድ አንቀጥቀጥ የነበረው የካቲት 66 አብዮት የተወለደው የአፄ ኃይለ ሥላሴ መንግስት አልደፈርም በሚል ትኩረት የነሳቸው ቅራኔዎች ተከማችተው መፈንዳት በጀመሩበት ወቅት ነው። ወቅቱ የመሬት ላራሹ ጥያቄ አገራዊ ጥያቄ የሆነበት፣ የንጉሱ አስተዳደር ፍጹም ከህዝብ የተነጠለበት፣ የብዙሃኑ አስከፊ ድህነትና የፍትህ እጦት ህዝብን ያስመረረበት፣ ወገኖቻችን በረሃብ እያለቁ የጥቂት ባላባትና መኳንንት የቅንጦት ኑሮ ቅጥ ያጣበት፣ የህዝብ ቁጣ ካፖት የወጣበትና የስርዓት ለውጥ አይቀሬ ሆኖ የታየበት ጊዜ ነበር። ተማሪው፣ አስተማሪው፣ ገበሬው፣ ሰራተኛው፣ ወታደሩ፣ ታክሲ ነጂው ወዘተ ቆርጦ ተነስቶ የአፄ ኃይለ ሥላሴ መንግስት እንዲወገድና ህዝባዊ መንግስት እንዲቋቋም ዘንድ ህዝባዊ አብዮት ያካሄዱበት ታሪካዊ ወቅት ነው። ወቅቱ በኢትዮጵያ ታሪክ የመጀመሪያው አብዮት የተካሄደበት ከመሆኑ በተጨማሪ ህዝብ ታግሎ ያገኘውን ድል ባልጠበቀው ኃይል እየተነጠቀ የነበረበት ጊዜ ነበር። በወቅቱ ትግሉ ከኢትዮጵያ ተማሪዎች እንቅስቃሴ አልፎ የትግሉ ማዕከል ሆኖ ሊመራ ሊታገልና ሊያታግል የሚችል የመጀመሪያው ዘመናዊ የፖለቲካ ፓርቲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ገና የተመሰረተ በመሆኑ የተፈጠረውን የስልጣን ክፍተት ለመሙላት የሚያስችል ድርጅታዊ ጥንካሬ ገና አላገኘም ነበር። ይሁን እንጂ ፓርቲው በወቅቱ ሁሉንም የሚያሳትፍ የሽግግር መንግስት ለመመስረት የጊዜያዊ ህዝባዊ መንግስት ይቋቋም የሚል ጥሪ በማስተጋባት የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በጽኑ ታግሏል። ሆኖም የነበረውን የስልጣን ክፍተት በመጠቀም ወታደሩ አብዮቱን ባደሃሪያን እንዳይቀለበስ ለመጠበቅ በሚል ሰበብ ስልጣኑን ከህዝብ ነጠቀ። ቀጥሎም ከአምስት ዓመት በኋላ ወደ ወታደራዊ ሰፈራችን እንመለሳለን ሲል ዋሸ፣ ቀላመደ። ሐቁ ግን እንኳንስ ሊመለስ 17 ዓመት ሙሉ በህዝብ ላይ ሽብር ከፍቶ አንድ የተማረ ወጣት ትውልድ ጭድ አርጎ አገራችንን ለጸረ ኢትዮጵያ የብሔር ጽንፈኞች አመቻችቶላቸው ሄደ። ያ የተረበሸ ኮሎኔል ባንድ ታሪካዊ አጋጣሚ ወደ ስልጣን መጥቶ ኢትዮጵያ ተቀደም በሚል ሸፍጥ የልጅ መካን አድርጓት አልፏል። ደርግ መሬት ላራሹ እንዲሆን ስልጣን ከህዝብ እንዲመነጭ ጸንቶ የታገለውን የ60ዎቹን ወጣት ትውልድ ቅርጥፍ አርጎ በልቶ በፈጠረው ክፍተት ወያኔ የተባለ የጠባብ ዘረኞች ቡድን ስልጣን ተቆጣጥሮ ለ27 ዓመት አገራችን እንዳታገግም አድርጎና አደባይቶ በሐሰተኛ ትርክት አገርን አስገንጥሎ ህዝብን አለያይቶ በህዝብ ትግል ተገለለ። መገለል ብቻ ሳይሆን እብሪቱና ጉራው አይኑን ሸፍኖት ባደረገው ትንኮሳ አከርካሪቱን ተመታ። በቅርብ እንደታየው ወያኔ መቀሌ ላይ መሽጎ ውጊያውን ብቻ ሳይሆን ጦርነትንም መስራት እንችላለን እያለ በእብሪት ሲደነፋ የከረመ ቢሆንም አንድ የነበረው ችሎታ ሰላማዊ ዜጎችን በውድቅት ሌሊት አድብቶ ማረድ እንደነበር አስመሰከረ። ለዚህ ነው ከሶስት ሳምንት ባልበለጠ ጊዜ ውስጥ እንደሱ በበቂ ያልታጠቁ የአማራ ልዩ ኃይል ሚሊሺያና ፋኖ በሩን በርግደው ገብተው ሲገጥሙት እግሬ አውጪኝ ብሎ የቡድኑ ቄሳር ሳይቀር ከጉድጓድ ጋማውን ተይዞ አደባባይ ላይ የወጣው። ገጣሚው አእምሮ ቢኖርህ የምታስብበት ያን ጉድጓድ ባልቆፈርክ አንተው ልትገባበት ማለቱም እውን የሆነው ቢሆንም የወያኔ ቁንጮዎች ተያዙ ወይም ሞቱ ብሎ አለቀ ደቀቀ ብሎ ከበሮ መደለቁና መዘናጋቱ የሚያዋጣ አይደለም። በተዛባ የውሸትና መርዘኛ ትርክት ተወልደው ያደጉት በማይናቅ ብዛት አሁንም በየቦታው አሉና ልክ ይኸው ዘረኛ ቡድን በአምሳሉ የቀረጻቸው በቄሮ መንጋገርና ሕዝብም እያደባዩ እንዳሉት ማለት ነው። ከራሱ ከወያኔ ማህፀን የወጣውና ሁለተኛ ዙር የብሔር ጽንፈኝነትን ያስቀጠለው የኮሎኔሉ አገዛዝ የመቀሌው አውሬ ለስልጣኑ መሰናከል እየሆነ ሲመጣና በአማራው ላይ ለተፈጸመው እልቂት ማዘናጊያም ይሁን በሌላ ምክንያት ተገፋፍቶ ከኢትዮጵያ ጠላቶች አንዱ ወያኔ መመታቱ እሰየው የሚያሳይ ነው። ሆኖም ስብሃትን አስወግዶ በቦታው ከሻቢያው ቁንጮ መመሪያ መቀበል በኢትዮጵያ ጉዳይ ጣልቃ ገብቶ ዳግም አገር እንዲዘርፍና በህዝብ ላይ ያፈና ወንጀል እንዲያሰፋ መጋበዙ ለኮሎኔሉ ገሃድ የወጣ ጸረ ኢትዮጵያዊነት ተጨማሪ ማስረጃ ነው። አማራው ደም ከፍሎ ያስመለሰውን መሬቱን ዳግም ለመንጠቅም ከብልጽግናዎቹ የሚደመጥ ሹክሹክታ ያለፈ እንደሚሆን ብዙ ሳይቆይ የሚጋለጥ ነው የሚሆነው። እስከ 80 የሚደርሱ ቋንቋዎች በሚነገሩባት አገር አንድ ጎሳ በበላይነት እንዲገዛ ለማድረግ ከእቅድ አልፎ ተቋም እየገነባ ሲሆን በዛው ልክ ታሪኳንና ህብረ ብሔራዊ እሴቶቿን ቀስ በቀስ በማፍረስ ላይ ይገኛል። ይህን ሁሉ ሲያደርግ ኢትዮጵያን አንድ ለማድረግ ኢትዮጵያ እንዳትፈርስ ለኢትዮጵያ እንድነስ ይባል ነው ህገ መንግስቱን የማንቀይረው በሚል የማይቀባጥረው ነገር የለም። የሚያሳዝነውና ከንቱ አሽቃባጭም ስለበዛ የልብ ልብ ተሰምቶት ሊሆን ይችላል። ይህ አይኔ ወጣ ሸፍጡ ከመደጋገሙ የተነሳ የህዝብ ጆሮም ማዳመጡን ይያቆመ ይመጣ ይመስላል። ከላይ ለመጠቆም እንደመከር ነው አገራችን በተከታታይ አረመኔ አገዛዝ የተፈጠረው አልታም ብቻ ሳይሆን በብዙ ሺ የሚቆጠሩ የቁጥቃን ልጆቿንም አሳጥቷታል። ወጣቱ የህብረተሰብ ክፍል ትኩስ ኃይልና ያባቶቹን አደራ ተረካቢ ትውልድ መሆን እንዳለበትም አይካደም። ይመር ተክሎን ሲረከብና ሲቀጥል ይሐባ በወጣት ኃይል በመገንባት ሲተገበር የቆየው ሁኔታ ነው። እስከዛሬም በጊዜያዊ ጥቅም የደርግን የወያኔንም ሆነ የኦፒዲዮን ፖለቲካ ሲያራምድ አልተስተዋለም። በችግር የሚጠበሰውን ወገናቸውን ችላ ብለው ለሆዳቸው አላደሩም። በስለላ ስራ ተሰማርተው ንጹሃንን ለጎጠኞችና ለዘረኞች አሳልፈው አልሰጡም። ምንም እንኳን ቀደም ሲል ኢሃፓን ከተው ወጥተው ፎረም 84 በሚል ሲያሜ ለወያኔ የሰገዱ ጥቂት አንጃዎች እንደነበሩ ሁሉ ያሁኖቹም ጭራሽ አይናውጥተው የድርጅቱን ስም ሰርቀው ሄደው ለኮሎኔሉ አገዛዝ የሰገዱ ጥቂት ከሃዲ አንጃዎች አልጠፉም። ኮሎኔሉም የባሰበት ግብዝ ነውና ሐራሪ ያለውን የደርግ ቁንጮ ከስደት ሊመልስ በሚመጣደቅበት አምደበቱ ሰለባው የሆነውን ኢሃፓ ለማጥቃት ግን ገና እንደተሾመ ነበር የጀመረው። መስሎት ነው እንጂ እውነት በተረኝነት በሚያስቡ ደካሞች መንደር እንደማትኖር ሁሉ ታሪክም ጸንተው በቆሙ ጀግኖች እንጂ ክደው በኮበለሉ ይሁዳዎች አይሰራም። መሰረታዊና አንገብጋቢ የሆነ ጉዳይ አገራችን ካለችበት ውጥንቅጥ ሁኔታ መክሰፍቶ ነው ከተጋረጠባት የጠባብ ዘረኞች አገዛዝ ካንዣበበበት የህልውና አደጋ ለመታደግ መፍትሄው የሚገኘው ችግርን ከፈጠረው ህሊና ወይም ያንድን ጎሳ የበላይነት በህብረ ብሔራዊ ኢትዮጵያ ላይ ለማስፈን ከፊት ለፊት አስመሳይ የአንድነት የኢትዮጵያዊነት ዲስኩር እያስደመጠ ህዝብን በማጃጃል ከበስተጀርባ ለጠባብ ዓላማው መሰረት እየዘረጋ ካለው ኮሎኔል አይደለም። መፍትሄው ያለው አሁንም ከህዝቡ ብዛት ከሰባ በመቶ በላይ የሚሆነው ወጣት ኃይል ያለባት አገር ነችና ወጣቱ በስልት ተደራጅቶና ያንድነት ኃይሉን አቀናጅቶ በሚያደርገው ትግል ብቻ ነው መፍትሄ የሚሆነው። ይህ ብቻ ነው ለሀገራችን መድህን የሚሆነው። ዜጎች እንደየእምነታቸው እንደየርዕዮታቸው ለመኖር የሚችሉት መጀመሪያ ያን ማድረግ የሚችሉበት አገር ነጻነት ሲኖር ብቻ በመሆኑ። ስለዚህ ኢትዮጵያ ዛሬም እንደዚያ ትውልድ እስራት፣ ስየል፣ ግዞትና ሞት የማይበግራቸው ወጣት ጀግኖች ያስፈልጓታል። ዛሬም አገራችን ካለችበት አጣብቂ ለመላቀቅ አገር ተረካቢና ለውጥ ፈላጊ በጽናት የሚታገል ለሀቅ የቆመ ወጣት ትውልድን ትሻለች። ለፍትህና እኩልነት የሚታገል ትውልድን የምትናፍቅ አገር ነች። ኢትዮጵያን መታደግ ዛሬም ታሪካዊ ኃላፊነትና ግዴታ በወጣቱ ትውልድ ላይ የተጣለ አደራ ነው። ዛሬ አገራችን ዘረኝነትንና ኋላ ቀርነትን የሚጸየፍ በተደራጀ ትግል ላይ እምነት ያለው ወጣት ትውልድ ትናፍቃለች። ወላድ በድባብ ትሄድ ዛሬም ኢትዮጵያ በዓላማ ተደራጅተው ለዓላማ የሚታገሉ ውድ አገራቸውን የሚታደጉ ጀግኖች ወጣቶች አሏት። በመደራጀት አገር በእኩልነትና በአንድነት እንድትቀጥል ለዲሞክራሲያዊት ኢትዮጵያ እውን መሆንም መታገላቸውን ይቀጥላሉ። ወደፊትም የበለጠ ታፈራለች፣ ልጆቿም ታፍራና ተከብራ በልጽጋ እንድትኖር ያደርጓታል። ድል ለኢትዮጵያ ሕዝብ፣ አገር አደን ትግል።
ቀድሞለ ፋሽስቶ ያጎየበት ዛሬም ለቆጠኞ ንበረከክ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አትመክ ግንባርክን አሳየው
Goodbye, can I buy you? 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 Goodbye,